አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የአፓና ስፖርት በገነነው መኩሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ ክፍል 15ን አሰምተን የዛሬ ጠቅላላ ድርጅታችን ፍጻሜ ይሆናል። ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 15 ከርቸሌ ቁጥር 8 በሚባለው ክፍል ተሰብስበው የሚያወሩት ሁለት እስረኞች በሰሙት ነገር ትንሽ ተደናግጠዋል። ጀማሉ ከርቸሌ ግቢ ውስጥ አንዳንድ የህግ ሰዎችን አማክሮ ሊመጣ ሄደ። አንድ ሰው አገኘ። ጀማሉ ሰውየውን ጉዳያችን እኮ ወደ ፍርድ ቤት ተመራ አለው። የትኛው ፍርድ ቤት ተላካችሁ? ጠቅላይ ጦር ፍርድ ቤት። ለምን? አላውቅም። እርግጠኛ ነህ? አዎ። ለማንኛውም ተዘጋጁ። ምን ማለት ነው ተዘጋጁ? ከፍተኛ ቅጣት ነው የሚጠብቃችሁ። እንዴት? እኔ ሰምቼ አላውቅም። ምኑን? ገንዘብ የሰረቀ ጦር ፍርድ ቤት መላኩን። ነገሩ ለሰሚው ግራ የሚያጋባ ነው። ጦር ፍርድ ቤት የሚላኩት ከሀገር ክህደት ጋር በተያያዘና ወታደራዊ ጉዳዮች ሲኖሩ እንደሆነ ቢገነዘቡም የነሱ ጉዳይ ለምን ወደዚያ እንደተመራ አልገባቸውም። ቁጥር 8 የተባለችው ክፍል በተለምዶ አጠራር ኢያፓ ትባላለች። ሁሉም እስረኞች የዚህ ድርጅት አባል በመሆናቸው ነበር። ጀማሉ አጣርቶ ከመጣ በኋላ የቁጥር 8 አባሎች በጉዳዩ ላይ መከሩበት። ነገሩን ባይቀበሉትም ሁኔታውን በጥራት ለማጣራት ጀማሉ እንደገና ሌሎች ሰዎች ማጠያየቅ ጀመረ። በመጨረሻ በኦፕሬሽኑ ቀን ብዙ ግድያ ስለተፈጸመ እንዲሁም በርካታ የጦር መሳሪያ ተዘርፏል በመባሉ በዚህ የተነሳ በጦር ፍርድ ቤት ጉዳያቸው እንዲታይ መወሰኑን ተረዳ። ይህንን ለቁጥር 8 አባላት አስረድቶ የሚመጣውን ቅጣት መቀበል እንዳለባቸው አስረዳ። ምናልባት 5 እና 10 ዓመት ቅጣት ሊኖር እንደሚችል አብራራላቸው። ለፍርድ የሚቀርቡበት ቀን ተነገራቸው። ያንን ጊዜ ሲጠብቁ ሳይጠሩ ቀሩ። የጦር ፍርድ ቤት ዳኞች አስመራ ላይ ከፍተኛ ውሳኔ የሚሰጥበት ጉዳይ ስለነበር በአስቸኳይ እንዲሄዱ ታዘዙ። ለጀማሉ ጉዳይ ለከፍተኛ ፍርድ ቤት ሁለተኛ ችሎት ተመራ። ከፖሊስ ጣቢያ መስፍን ወርቄንና ጓደኛውን ይዛ ወደ ላምበረት የሄደችው መኪና አንድ ቦታ ስትደርስ ቆመች። ይዛቸው የሄደው ሰው ወደ ውስጥ ገብቶ ወረቀት ይዞ መጣ። ግድያ ነበር የጠበቁት። ወረቀቱ ዋራንት ነው። መኪናው ወረቀቱን ከያዘች በኋላ አዞረችና ወደ ከርቸሌ መጣች። እነ መስፍን ከነ ጀማሉ ጋር ተቀላቀሉ። እነ ጀማሉ እዚህ ከርቸሌ 8 ወር ያለ ፍርድ ተቀምጠው ነበር። እነ መስፍን ሲመጡ ክሱ ተጠናክሮ ቀጠለ። የመጀመሪያው ቀን ዳኛው ተከሳሾቹን በማየት ጀማሉ አሊ፣ አቤት። የተከሰስክበትን ወንጀል ታምናለህ? አዎ። ባንክ ዘርፈሃል? አዎ። ለምን መዝረፍ ፈለግ? ገንዘብ ስለቸገረኝ ሰረፍ። ስራህ ምንድነው? ሌብነት። ከዚህ በፊት ሻሸመኔ እስር ቤት በሌብነት የሰጠውን ቃል እዚህም ደገመው። በስርቆት እንዲቀጣ ፈልጓል። እናቱ፣ የሴት ጓደኛው፣ ታናሽ ወንድሙ አሊ እንዲሁም ጎረቤቱ አዲሴና ካሳ አንኮቴ ተይዘዋል። ዳኛው እንደገና ጥያቄ ጀመሩ። የኢህአፓ አባል ነህ? አይደለሁም። ምርመራው ይህን ይገልጻል። የዚያን ቀን ለሁለት ነው። ከማን ጋር? እኔ ልሰርቅ ስገባ እነሱ ነበሩ። እነማ? ኢህአፓ። ለእነሱ አይደለም እንዴ የምትሰራው? አይደለም፣ በአጋጣሚ ዝርፊያው ላይ ተገናኘን። መሳሪያ ተገኝቶብሃል? አይ፣ ለስርቆት የምጠቀምበት ነው። ከኢህአፓ ጋር በተያያዘ ጽሑፍ ቤትህ ተገኝቷል። እሱንም ሰርቄ ነው። ከየት? ቦርሳ ከያዘ ወጣት ገንዘብ መስሎኝ ነጥቄ እቤት ወስጄ ሳየው ወረቀት ነው። ጀማሉ በተቻለው አቅም ሌባ መሆኑን የሚያሳዩ ነገሮችን በማቅረብ ተከራከረ። አንዱ ቀጠሮ በሌላው እየተተካ ሌብነቱን የሚቀበል ጠፋ። ባንክ ዘረፋ ከተሳተፉት ውስጥ ሁለት እስረኞች በሌላ ቦታ ምርመራ ሲደረግላቸው ቆይቶ ዛሬ ተገናኝተዋል። ሁለቱም ደርግ ጽሕፈት ቤት የነበሩት ጌታቸውና መስፍን ወርቄ ናቸው። መሃል ዳኛው በእነ ጀማሉ መዝገብ የተቀላቀሉትን ሁለት እስረኞች እየጠየቁ ነው። ዳኛው መስፍን ወርቄ አሉ። አቤት። የተከሰስክበትን ወንጀል ፈጽመሃል? አልፈጸምኩም። ቃልህን ሰጥተሃል? ተገርፌ ነው። መስፍን የሰጠውን የምርመራ ቃል ካደ። ምንም ነገር ያለ መፈጸሙን አስረዳ። ፍርድ ቤቱ ክሱን እንዲከላከል ፈቀደለት። የመከላከያ ምስክር ለማቅረብ ቤተሰቦቹ ፈጣን ምላሽ ሰጡ። ከሻሸመኔ መጥተው ፍርድ ቤት ቀረቡ። አስጋሪዎቹ መስፍን ባንኩ ሲዘረፍ ከተማ ውስጥ እንዳልነበረ አስረግጠው ተናገሩ። መስፍን በሆዱ ይስቃል። ያን ቀን እየተታኮሰ ሲባረር የነበረበትን ሁኔታ አስታወሰ። ቤተሰቦቹ ምስክሮቹን ገዝተው ነው ያመጡት። ልጃቸው እንዲሞት አይፈልጉም። በእርግጥ ኦፕሬሽኑ ላይ መኖሩን አያውቁም፣ ይኖራልም ብለውም አይገምቱም። የውሸት ምስክሮቹ በሚገባ የተሰጣቸውን ኃላፊነት ተወጡ። በመስፍን ላይ የተመሰረተው ክስ ምንም ጭብጥ የሌለው በመሆኑ በነፃ እንደሚለቀቅ አምኗል። ከባንኩ ዝርፊያ ጋር በተያያዘ የተከሰሱት 9ኛ ተከሳሽ እመቤት ታደሰ፣ 11ኛ ተከሳሽ ካሳ አንኮቴ፣ 7ኛ ተከሳሽ አሊ ሲራጅ፣ 8ኛ ተከሳሽ አዲሴ ዳይ የቀረበባቸው ክስ በማስረጃ ያልተደገፈ በመሆኑ በነፃ ተለቀዋል። መስፍን ወርቄም ከሳሾቹ ማስረጃ ስለሌላቸው ከክሱ ነፃ እንደሚሆን እርግጠኛ ሆነ። ባንኩ ኦፕሬሽን ላይ መሳተፉን ለፖሊስ የሰጠውን ቃል ክዷል። ደግሞም በባንኩ ዝርፊያ ቀን አልተያዘም፣ እዛው ከተማ ነበር። ኩየራ ላይ በሌላ ጉዳይ ነው የተያዘው። እናም በባንኩ ጉዳይ መስካሪ የለበትም። ምንም ማስረጃ ስለሌላቸው ወገቡን አጥብቆ መከራከር እንዳለበት አምኗል። ነገር ግን ፍርድ ቤት ውስጥ ያልጠበቀው ነገር በመከሰቱ በጣም ደንግጧል። በፍጹም ይሆናል ብሎ አልጠበቀም። ክሱ ሲነበብ በሙሉ ልብ አይደለም የሰማው፣ ዞሮበት ነበር። በጣም ተገርሟል። እንዴት ሊያዝ እንደቻለ ዛሬ አውቆታል። እጁን አፉ ላይ አድርጎ ወይ ጉድ ብሎ ዝም አለ። የብዙ ጊዜ በጭንቅላቱ ውስጥ ሲመላለስ የነበረው ጉዳይ እንዲህ ይሆናል ብሎ አልገመተም። በሳጥኗ ውስጥ ሆኖ ፈዞና ደንዝዞ ቀረ። ዞር ብሎ ሲመለከት ከጠቋሚው ጋር አይን ላይን ተያዩ። በመስፍን ላይ የቀረበው ክስ ተነቧል። ማስረጃም ተገኝቶበታል። እንዴት ሊያዝ እንደቻለ ዛሬ አውቆታል። ተጠቁሞበት ነው የተያዘው። አይጠቆምበት ኑሮ ፖሊስ ሻሸመኔ አይፈልገውም ነበር። ባይፈልጉት ኖሮ ደግሞ ወደ ኩየራ አይሄድም ነበር። ኩየራ ባይሄድ ኖሮ ደግሞ አይያዝም ነበር። ሌሎች ከሱ ጋር ሰርተው እዚያው ከተማ ውስጥ ሳይያዙ ይኖራሉ። እሱም ባይጠቆምበት ኑሮ ይህ ሁሉ ድብደባ አይደርስበትም ነበር። ማን እንደጠቆመበት ዳኛው ክሱ ላይ ሲያነቡ ስሙን ሰምቷል። ጠቋሚው እዚሁ ከሱ ጋር አብሮ ታስሯል። ዞር ብሎ አየው። አንገቱን ደፋ። በሁኔታው መስፍን በጣም ተናዷል። ይህ ሰው ይጠቁምብኛል ብሎ በፍጹም አልጠበቀም። ሁለቱም ከተያዙ በኋላ ለእስር ወደ ተለያየ ቦታ ስለነበሩ አልተገናኙም። እነ መስፍን ወደ ከርቸሌ ከመጡ በኋላ እያወሩ ነበር። ልጁ የት ነበራችሁ እስከ ዛሬ አለው። ብዙ ቦታ። ምን ማለት ነው? ወታደር ካምፕ፣ ደርግ ጽሕፈት ቤት፣ አንደኛ ፖሊስ ጣቢያ፣ ስድስተኛ። ተንከራተታችሁ አይደል? ምን ይደረግ? እናንተስ? ከሻሸመኔ እዚህ አመጡን። በቃ አዎ። ድብደባ ነበር እዚህ? የለም። እናንተስ? እኛማ ቀጠቀጡን። እንዴት ያዙ? እኔ? አዎ። እቤት መጥተው ፈለጉኝ። በምን አወቁ? እኔ እንጃ። ተጠቁሞብህ ነው? አይመስለኝም። ዛሬ ግን እውነቱን ከዳኛው ንባብ አወቀ። በግልምጫ ድባቅ አገባው። ግን ምን ያደርጋል? እንደዚህ ይጠቁመብኛል ብሎ ያልገመተው ሰው ጉድ አረገው። ደግሞም ጓደኛው ነው። መስፍን ነገሩን እንዲህ ያስታውሳል። መከላከያ ምስክር አቅርቤ መስክረውልኛል። ደርግ ጽሕፈት ቤት የሰጠውትን ቃል በድብደባ እንዳመንኩ ነግሬያቸዋለሁ። ጥፋተኛ የሚያደርገኝ ነገር ስለሌለ ነፃ እንደምሆን ጠብቄያለሁ። የጓደኛዬ ክስ ሲነበብ መስፍን ኦፕሬሽኑ ላይ ነበረ ብሎ የሰጠው የምስክርነት ቃል አስደነገጠኝ። ለምን እንደተያዙ አሁን አወቅ። እንኳን እሱ እዚህ የታሰሩት ሁሉ ከኔ ጋር አንድ ሴል አልነበሩም ይላል። መስፍን ለምንና እንዴት እንደተያዘ እስካሁን አያውቅም ነበር። ታይ ግን ካልጠበቀው ቦታ ጠቋሚውን አገኘው። አሁን ምን ማድረግ እንዳለበት ማሰላሰል ጀመረ። በነጎይቶም ለባሲ የተመራውና በሻለቃ መንግስቱ ላይ የተሞከረው ግድያ ቢከሽፍም ሌላ አንድ ያልተበጠሰ መረብ አለ። መንግስቱን ለመግደል አብርሃም በተባለ ግለሰብ የሚመራ ሌላ ግድያ አለ። ደህንነቶች የዚህን ግድያ ውጥንና ሂደት ማወቅ ይፈልጋሉ። እነዚህ ሰዎች የት እንዳሉ፣ መቼ ግድያውን እንደሚፈጽሙ ማወቅ ባለመቻሉ ለደህንነት ክፍሉ አስቸጋሪ ሆኗል። የጉዳዩን ጭራ መያዝ አቅቶታል። ጎይቶምና አብርሃም ጥብቅ ቁርኝት አላቸው። ሁለቱም የአየር ኃይል ባልደረባ ናቸው። ጀማልም በእነሱ በኩል የአየር ኃይል ባልደረባ ነው። የደህንነት ክፍሉ ከእነ አብርሃም በኩል ያለውን የግድያ እቅድ መረጃውን ፍንጭ ማግኘት የሚችለው በጀማሉ በኩል ነው። ያሲን ወይም ተመስገን በሚባል የሚታወቀው ሻለቃ መንግስቱን ለመግደል እቅድ ከያዙት ሰዎች አንዱ ነው። ተመስገን ለዚህ የሚሆን ገንዘብ ከሻሸመኔ ባንክ ከተዘረፈው ብር ላይ በጀማሉ በኩል አግኝቷል። ይሄ ገንዘብ የግድያውን እቅድ ለመምራት አብዛኛውን ወጪ ይሸፍናል። የደርግን ኃይለኛ ዱላ ለመቀነስ አንድ ወሳኝ ሰው ላይ እርምጃ መውሰድ አለባቸው። አብዛኛው የኢሃፓ ጠንካራ ስኳዶችና ወሳኝ አመራሮች የተደበቁት ሻሸመኔ ነው። ከመጋቢት 1969 ዓ.ም በኋላ አዲስ አበባ የኢሃፓ ማዕከላዊ ኮሚቴ ተመትቶ ስለተበተነ ግድያና ሌሎችን ጉዳይ ለማስፈጸም ትዕዛዝ የሚሰጥ አካል ስለሌለ ሁሉም በቡድን እየተደራጀ እርምጃ መውሰድ ጀምሯል። ሻሸመኔ የመሸገውም በቡድን በኮሎኔል መንግስቱ ላይ ያነጣጠረው ያኔ ነበር። መረጃው ቢገኝም ሰዎቹን ግን ማግኘት ከባድ ሆነ። ያሲን ወይም ተመስገን ከአብርሃም ጋር በግድያው ላይ የጋራ እቅድ አላቸው። ምናልባትም በኢህአፓ በኩል ኮሎኔሉን ለመግደል የመጨረሻ እቅድ የሚሆነው ይህ እንደሚሆን ይገመታል። የደህንነት ክፍሉ በእና አብርሃም በኩል ያለውን መንገድ መቁረጥ ይጠበቅበታል። እቅዱን ይድረሱበት እንጂ ሰዎቹ የት እንደሚገኙ ማወቅ አቅቷቸዋል። ቁልፉ ያለው ግን ጀማሉ ጋር እንደሆነ ያምናሉ። ምናልባት ይህ መረጃ የተገኘው በጎይቶም ለዋሲ በኩል እንደሆነ ጀማሉ ይገምታል። የመጀመሪያው ቀን የደህንነቱ ሰው ጀማሉን ያናገረው መጣ። ጉዳዩን የያዘው እሱ ነበር። እንዴት ነህ ጀማሉ? አለው። ሰላም። የከርቸሌ ኑሮስ? ምንም አይልም። የተሻለ ነገር ማግኘት አለብህ። ምን ማለትህ ነው? ከዚህ ለመውጣት ሞክር። እንዴት አድርጌ? ቁልፉ ያለው አንተ ጋር ነው። ቁልፉ ስትል ምን ማለት ነው? የበሩ መፈቻ። ትቀልዳለህ? ቀልድ አይደለም። ለምንድን ነው የፈለጋችሁኝ? ሰላም ልንልህ ነው። የዚያን ቀን ብዙ ተወያዩ። እስር ቤቱ ስላሉት ቀልዶች፣ ገጠመኞችና የመሳሰሉትን ሲያወሩ በጓደኝነት መንፈስ ያጫውታቸው ቆዩና ሌላ ቀን እንደሚመጡ ነግረው ተለያዩ። ጀማሉ ለምን እንደፈለጉት ባይገባውም ያሳዩት ትህትና የተሞላበት ውይይት አስገርሞታል። በሶስተኛው ቀን ተመልሰው መጡ። እንደገና ተጠራ። ዛሬ ቀጠሮ ነበረን አይደል? አሉት። ቀን ወስነን አልተቀጣጠርንም፣ ግን እኛ ይኸው መተናል። ደስ ይለኛል። ምሳት ጋብዘንም? ችግር የለውም፣ የኔን እንካፈላለን። እኛ መተንልሃል፣ እናንተ ጥሩ ሰዎች ናቸው። ከተግባባን ከዚያም በላይ ጥሩ ነን። አይ በጣም አስጨነቃችሁኝ። እንዴት? ለምን እንደፈለጋችሁኝ አልነገራችሁኝም። ጓደኛ እንድትሆነን ነው። እሱን እንኳን ተቀብየዋለሁ። ሌላም ነገር እንፈልጋለን። ምን? ንግድ ልንጀምር አስበን ነው። ምን አይነት ንግድ? የጭነት መኪና ገዝተን ልንነግድ። ታዲያ እኔ ምን ልርዳችሁ? መኪና መግዣ ገንዘብ ስጠን። ከየት አምጥቼ? የባንኩ ገንዘብ እኮ አልጨረስከው። እኔ ጋር ገንዘቡ የለም። እንግዲያውስ እኛም መኪና እንገዛም። ከሆቴል ያመጡትን ምሳ ሁለቱ የደህንነት ሰዎች ከጀማሉ ጋር በጋራ በሉ። ለስላሳና አምቡሃም አብረው ይዘው ነበር። በኋላም አንድ ማሳሰቢያ ነገሩት። እነሱ ጋር ስለሚያደርገው ማንኛውም ውይይት ለጓደኞቹም ቢሆን መንገር እንደሌለበት አስጠንቅቀውታል። ጀማሉ ከነሱ ጋር ቀጠሮ ሲይዝ ከእስር ቤቱ ኃላፊዎች ውጭ ማንም እንዳያውቅ እየተደረገ ነው። ከእስር ቤቱ ውጭ ጀማሉን ለማግኘት የሚፈልጋቸውን ማንኛውንም ነገሮች ሊያቀርቡለት እንደሚችሉ፣ በሚፈልግበት ቦታ ወስደው ሊያዝናኑት እንደሚፈልጉ ነገሩት። እሱ ግን አሁን ባለው ግንኙነት የሚያደርጉለት እንክብካቤ ሁሉ ከሚጠብቀው በላይ እንደሆነና ከዚህ በኋላ ምንም እንደማይፈልግ ነገራቸው። እሱ የሚፈልገው ለምን ሊያግባቡት እንደሚሞክሩ ማወቅ ብቻ ነው። ምናልባት አንድ ብልህ ጥርጣሬ አደረበት። የደህንነት ሰዎች አንዳንድ ጊዜ የሚፈልጉትን እስረኛ ወስደው ካቀረቡት በኋላ ይመለመሉትና ከተፈላጊ ሰዎች እየሰለለ መረጃ እንዲሰጣቸው ያሰማራሉ ይባላል። ይህንንም በወሬ ደረጃ ነው እንጂ የሚያውቀው የተጨበጠ መረጃ የለውም። ምናልባት ይሄ የሚባለውን ነገር እኔም ትሰራላቸው እየመለመሉኝ ይሆን? ይጠይቁኝ፣ አላደርገውም። እዚያ ያለነው የኢህአፓ አባላት በዓላማ ጽናት ነው የምንታወቀው ይላል ጀማሉ። አንጃው ነው መረጃ የሚሰጣቸው ብሎ አስቧል። የደህንነቶቹ ሰዎች ከጀማሉ ጋር ወንድማዊ ውይይት ካደረጉ በኋላ ተሰናብተው ሄዱ። በሌላ ቀን ተመልሰው መጡ። ጀማሉ ቁርጡን ሊጠይቃቸው ፈልጓል። የዛሬውም ውይይታቸው እንደተለመደው በቀልድና በጨዋታ ተጀመረ። እሱ ሳይጠይቃቸው ድንገት አንደኛው ጎይቶምን ታውቀዋል አይደል? አለው። ጎይቶም የቱ? ጎይቶም ለዋሲ። አላውቀው። እሱ ግን ያውቃል። በስም ሊያውቀኝ ይችላል። ስለ አንተ ተናግሯል። ምን ብሎ? የሚያውቀውን ሊሆን ይችላል። አብርሃምን ታውቀዋለህ? አብርሃም የቱ? የጎይቶም ጓደኛ። አላውቀውም። ጀማሉ ይህ ጥያቄ ወዴት እንደሚያመራ አውቆታል። ወደ ከባድ ጉዳይ እየመጡ ነው። የሚፈልጉት ለስለላ ሊመለምሉት እንዳልሆነ አውቋል። እነ ተመስገን የታቀደውን የግድያ ሙከራ ሳይደርሱበት እንዳልቀሩ ገምቷል። እንዴት ያገኙት ቻሉ? ይህንን ከተመስገንና ከአብርሃም ውጭ የሚያውቅ የለም። ተመስገን ማዕከላዊ ኮሚቴ ግድያውን እንዲያጸድቅለት ለተስፋዬ ደበሳይ ነው ያስታወቀው። ተስፋዬ ደበሳይ ደግሞ ተገሏል። ከዚህ በኋላ ውሳኔው የነርሱ ሆኗል። እነ ተመስገን እክል መክሸፍ የለበትም። ተመስገንና ጀማሉ በአንድ ግለሰብ አማካይነት መልእክት ይለዋወጣሉ። የተመስገን እክል እያደገ ጥሩ ደረጃ ላይ እንደደረሰ አምኗል። ምናልባት ይህን ሚስጥር ያገኙት ከአብርሃም ይሆናል። አብርሃም ሚስጥሩን ካወጣ ወደ ጀማሉ ተመርቷል። አብርሃም ስለ ተመስገን ነግሯቸው ይሆናል። ተመስገን ያለበትን ቦታ የሚያውቀው ደግሞ ጀማሉ ነው። ጀማሉ ከባንክ ያወጣው ገንዘብ የመንግስቱ ኃይለማርያምን ግድያ ኦፕሬሽን ለመምራት መታቀዱን ታወቁ፣ ነገሩ አለቀለት ማለት ነው። ጀማሉ እዚያ ክፍል ቁጭ ብሎ ሰዎቹ በዚህ ጉዳይ ላይ ምን ያህል መረጃ እንዳላቸው ለማወቅ አዳግቶታል። እንደገና ጥያቄው ተጀመረ። አብርሃምን አላውቀውም አልከኝ? አብርሃም የሚባል ሰው አውቃለሁ። የት ነው ያለው? ሞቷል። መቼ? ከስምንት ዓመት በፊት። የት ነበር የሚኖረው? ጀርመን ነው። የት ነው የምትተዋወቁት? ሻሸመኔ። አንተ የምታወራው ስለሌላው አብርሃም ነው። እናንተም ስም ነው የነገራችሁ። አብርሃም ያልንህ የጎይቶም ለባቲን ጓደኛ ነው፣ ሌላ አይደለም። እኔ እሱን አላውቀውም። ታውቃለህ? የጀማሉና የሰዎቹን የመግባባትና የወዳጅነት መንፈስ መልኩ እየቀየረ ነው። የአሳሪና ታታሪ እውነተኛ ስሜት እየመጣ ነው። ጫን ያለና የቁጣ ቃል ተከተለ። በንዴት ጠረጴዛውን የመምታት ነገር እየተከተለው ነው። ሰዎቹ ከክፍሉ ወጡና ጥቂት ቆይተው መጡ። አንደኛው በቁጣ መልሶ ጠየቀው፣ ለምን አትተባበረንም? ምኑን? የነሱና ያንተ ዓላማ አንድ አይደለም? ስለዚህ ተባበረን። ምንድነው የምትተባበራችሁ? ስለ እቅዱ። የትኛው እቅድ? ስለ መንግስቱ ኃይለማርያም ግድያ። ምን? ነገሩን በደንብ ታውቃለህ። የትኛውን እቅድ? አብርሃም ስላቀደው። በፍጹም የማውቀው ነገር የለም። ጀማሉ፣ ከደበቅከን መጥፎ ነገር ነው የሚከተለው። የማላውቀውን እንዴት ልንገራችሁ? አሁን ቤት እንቀይርሃለን። የት? የፈለክበት። እሺ፣ ግን ስለ አብርሃም ትነግረናለህ። ስለ እሱ ምንም የማውቀው ነገር የለም። ቅያሬውን ቤት ምንም አያደርግም። ጀማሉ በሰዎቹ ላይ እየቀደደባቸው እንደሆነ ገብቷቸዋል። በምን መንገድ ማወጣጣት እንዳለባቸው ግራ ተጋብተዋል። እንደገና ጥያቄ ተከተለ። አንተን መግደል እኮ ቀላል ነው። ለምን? ስላልተባበርከን። የማላቀውን እንዴት ልንገራችሁ? የአዋሳ ሐይቅ ቡድንን ታውቃለህ? አዎ። እዚያ ክለብ ውስጥ የምታገኛቸው ሰዎች አሉ? ሁለት ተጫዋቾች አውቃለሁ። ሁለት ብቻ? አዎ። አብርሃም እዚያ ካሉት ሰዎች ጋር ግንኙነት አለው? እኔ ስለ አብርሃም አላውቅም ብያቸዋለሁ። ነገሩ ለሰዎቹ የተምታታ ነው። አዋሳ ሐይቅ ቡድን ውስጥ ከሶስት ተጫዋቾች ጋር ጥብቅ ግንኙነት ያለው ተመስገን እንጂ አብርሃም አይደለም። የደህንነት ሰዎቹ ተመስገን ታይት ተጫዋቾች ጋር ያለው ግንኙነትን ደርሰውበታል፣ ግን ስለ ተመስገን ምንም አልጠየቁትም። የሚያፋጠጡት በአብርሃም ጉዳይ ነው። ነገሩ ግራ የተጋባ ነው። ሰዎቹ ከዚያ በኋላ ለአንድ ሁለት ጊዜ መጥተው በአብርሃም ጉዳይ ላይ የተለያየ ጥያቄ አነሱበት። ጀማሉ ደግሞ መልስ አልነበረውም። ጀማሉ አሊ በከርቸሌ ሆኖ የመጨረሻውን ውሳኔ ለመስማት አንድ ቀጠሮ ይጠብቃል። ጀማሉ የህግ እውቀት ካላቸው ጓደኞቹ ጋር ተወያይቶ ምን ያህል ሊያስፈርድበት እንደሚችል ገምተውለታል። ሲበዛ 15 ዓመት ነው አሉት። እነሱ 15 ዓመት በመገመታቸው ደስተኛ አልነበረም። ሲገምቱ ከዚህ ቁጥር ቢያሳንሱ ደስ ይለው ነበር። 15 ዓመት በስቷል። ይህን ያህል መታሰሩን አልወደደውም። እናቱና ባለቤቱ ጥፋተኛ እንዳልሆኑ በመታወቁ ተፈተዋል። የሱ ጉዳይ በማስረጃ እየተሟገተ በመሆኑ ቅጣቱ ከአስር ዓመት በላይ እንዳይበልጥበት እየተከራከረ ነው። የፍርድ ቀን ቀረበ። ጀማሉ ዳኛው ፊት ተሰየመ። ክርክር ተጀመረ። አቃቢ ሕጉና የእሱ ጠበቃ ተከራከሩ። ውሳኔ ሊሰማ ነው። ጀማሉ ነገሩን በዚህ ሁኔታ ያስታውሳል። ዳኛው አይወደኝም፣ የኔ ጉዳይ ሲቀርብ ይቆጣል። እኔም መጥፎ ነገር እንደሚያሳየኝ በመጥቀስ ጉዳዩ እንዲጣራ ጠይቄ ነበር፣ ግን መልስ ላገኝ አልቻልኩም። እንደዚህም ሆኖ ነው ችሎት ላይ የቀረብኩት። ጀማሉ አሊ አለ ዳኛው። አቤት። በተከሰስክበት ነገር ጥፋተኛ መሆንክን ታምናለህ? የማልቀበለው ነገር አለ። ጥፋተኛ አይደለሁም ነው የምትለኝ? አዎ። አሁን የማያዳግም ነገር ይፈረድብሃል። ሞክራ። ምን? መሳሪያ እንዲያርስ ታውቃለህ አይደል? እኔም አሳይሃለሁ። ዳኛው ስለማይወደኝ ሊሰማኝ አልቻለም። እየተከራከር ውሳኔ ሊሰጥ ተዘጋጀ። በሕግ አምላክ አልኩ፣ ግን የሚሰማኝ የለም። የፍርድ ውሳኔ ሊሰጥ ነው። ቅጣቱ ከአስር ዓመት እንዲያስብብኝ አልፈለግኩም። ነገር ግን ይሄ ዳኛ ቁጥሩን ከፍ ሊያደርገው ፈለገ። ጀማሉ አሊ። አቤት። አንተ ነህ? አዎ። ውሳኔው ሊሰጥ ነው። ስለ ሕጉ ሳይሆን ዳኛው ስለማይወደኝ ፈራሁት። ወረቀቱን ተመለከተና ወደ እኔ በማየት ጥፋቴን ዘረዘረና ጀማሉ አሊ 30 ዓመት ተፈርዶብሃል አለ። ማመን አልቻልኩም። ዘንደርድር ሄጄ ዳኛውን ሸሚዙን ጎትቼ አነኩት። አንተ ነህ እንጂ ሕጉ 30 ዓመት አይልም። አንተ ለእኔ መጥፎ ሰው ነህ። ዛሬ ሳልገልህ አልሄድም ብዬ ታገልኩት። ሽጉጤን አወጣሁና ተኮስኩበት፣ ግን ጥይት የለውም። ተበሳጨው። በወንበር ልፈነክተው አነሳውና ተወረውርበት ወንበሩ መሃል መንገድ ላይ ቀረ። ከወታደሩ መሳሪያ ነጥቄ ልተኩስበት ስታገስ ከእንቅልፌ ባንኜ ተነሳው። ለካስ ህልም ነበር። ህልም መሆኑ ደስ አለኝ፣ ምክንያቱም 30 ዓመት ለእኔ ከባድ ነው። በነጋታው ህግ ለሚተነትኑ ጓደኞቼ አዋየኋቸው። ህልም አየሁ አልኩ። መቼ? ማታ። ምን አይነት ሲፈረድብኝ? ስንት ዓመት? 30 ዓመት። አትቀልድ። አልቀለድኩም። እንዲያውም ተናድጄ ዳኛውን በሽጉጥ ልገለው ትሞክር ነበር። አሁንም አልበረደብኝም። ተረጋጋ። ምኑን ተረጋጋው? ስለ ፍርድ ህልም ታውቃለህ? አላውቅም። በሁለት አባዛው። ምኑን? የእኛን ግምት አልገባኝም። ስንት ዓመት ፈረደብህ? 30። እኛ ስንት አልን? 15። 15 በሁለት ሲባዛ ስንት ይሆናል? ያው 30። ነገሩ እንደዚህ ነው። ወይም ምን? ለሁለት ይከፈላል። ምኑ? ህልሙ። እንዴት? ስንት ፈረደብህ? 30 አልኳችሁ። 30 ለሁለት ሲካፈል ስንት ይመጣል? 15። እኛም የገመትነው የመጨረሻው 15 ነው አይደል? ልክ ነው። አትስጋ፣ ከ15 ዓመት በላይ አይፈርዱብህም። እሺ፣ እናንተ እንዳላችሁ ይሁን፣ ደግሞም አምናችኋለሁ። በኦፕሬሽኑ ላይ የተካፈሉት ተከሳሾች በጀማሉ መሪነት ነው ወደ ፍርድ ቤት የሚሄዱት። የወህኒ ቤቱ ሰዎች በእነ ጀማሉ መዝገብ የተከሰሳችሁ ለነገ ተዘጋጁ አሉ። ጉዳዩ በዋናነት የሚያጠነጥነው ጀማሉ ላይ ቢሆንም የሌሎችም ክስ ክርክሩ የዋዛ አልነበረም። ሙግቱ ብዙ ዘለቀ። የተጀመረው በጥቅምት ወር 1970 ዓ.ም ሲሆን ውሳኔ የተሰጠው ሰኔ 26 ቀን 1971 ዓ.ም ላይ ነበር። ፍርድ ቤት ውስጥ የገባው ትልቁ መኪና ከከርቸሌ ያመጣቸውን እስረኞች ያራገፈ የተለያዩ ፍርደኞች ናቸው። ጉዳያቸው በተለያየ ችሎት የሚታይ ነው። በባንክ ጉዳይ የተከሰሱትና በጀማሉ መዝገብ የሚጠሩት ፍርደኞች ወደ ሁለተኛ ችሎት ገቡ። ቀኑ ማክሰኞ ነው። ዕለቱ ሰኔ 26971 ዓ.ም። ዛሬ ውሳኔ የሚሰጥበት ቀን ነው። መንግስት ለነ ጀማሉ ያቆመላቸው ጠበቃ አቶ ተስፋዬ ኃይለ ማርያም ይባላሉ። አቶ ተስፋዬ እስረኞቹን በስነ ልቦና እያዘጋጁ ነው። አቃቤ ሕግ አቶ ከበደ ደራራ ቦታቸውን ይዘዋል። ዳኞቹ ከስፍራው ላይ ተቀመጡ። የመሃል ዳኛ አቶ አባተ ዴቢሳ፣ በግራ አቶ መኮንን አርጋው፣ በቀኝ አቶ ይነሱ በላይ ናቸው። የፍርድ ውሳኔው ዝርዝር ተነበበ። ሁሉም አይኑን ወደ ዳኛው ተከለ። ሰይፉ እሸቱ በባንኩ ዝርፊያ ላይ አልተሳተፍኩም ቢልም የኢሃፓ አባል ሆኖ ከግንቦት 1969 ዓ.ም ጀምሮ በይርጋለምና በሻሸመኔ ጸረ ሕዝብ መጽሔቶችና ጽሑፎች በመበተንና አንደኛው ተከሳሽ ጋር ስለተባበረ በሰባት ዓመት ጽኑ እስራት ተፈርዶበታል። ጌታቸው አበበ የአባቱ ስም የተቀየረ የኢሃፓ አባል መሆኑ ተረጋግጧል። በባንኩ ዘረፋ አውቶማቲክ ጠመንጃ ይዞ ከባንክ ቤት ገንዘብ እያወጣ ለአንደኛው ተከሳሽ ለጀማሉ አሊ ማቀበሉ ስላመነ እጁ ከተያዘበት ቀን ጀምሮ በዘጠኝ ዓመት ተቀጥቷል። ዘለቀ ከበደ የአባቱ ስም የተቀየረ የኢሃፓ አባል ለመሆኑ ማስረጃ ባይቀርብበትም ባንኩ ሲዘረፍ ለእርዳታ የመጡ ሰዎች ላይ ሽጉጥ ተኩሶ ሽፋን በመስጠት ጥፋተኛ መሆኑ ተረጋግጧል። ስለሆነም ከነሐሴ 28 ቀን ጀምሮ በሰባት ዓመት ጽኑ እስራት እንዲቀጣ ወስኗል። ሰኢድ አህመድ የአባቱ ስም የተቀየረ ኢሃፓ ለተባለው ድርጅት ቅስቀሳ ከማድረጉም በላይ ባንኩ ሲዘረፍ መሳሪያ ይዞ ተካፋይ መሆኑ ስለተረጋገጠ እጁ ከተያዘበት ከነሐሴ 29 ቀን ጀምሮ በዘጠኝ ዓመት እስራት እንዲቀጣ ተወስኗል። መስፍን ወርቄ የኢሃፓ አባል መሆኑንና በስኳድ ደረጃ ሲሰራ እንደነበር ከመረጋገጡም በላይ በባንኩ ዘረፋ ላይ የተኩስ ሽፋን ሰጥቶ የወንጀል ግብረአበሮቹ እንዲያመልጡ በማድረጉ ከመስከረም 15 ቀን ጀምሮ በዘጠኝ ዓመት ጽኑ እስራት እንዲቀጣ ተወስኗል። ከፍርድ ውሳኔ በኋላ እስረኞቹ ታጅበው በከፍተኛ ጥበቃ ወደ መኪናው ተጋቡ። ጀማሉ አሊ ነገሩ ግራ አጋብቶታል። መኪናው እየሄደ አጠገቡ ካለው ጓደኛው ጋር ማውራት ጀመረ። ሰምተሃል አለው። ምኑን? ውሳኔውን። የቱን? የአሁኑን? የፍርድ ቤቱን? አዎ። ምንድን ነው የወሰኑት? በማን? በእኔ ላይ? በአንተ? አዎ። እኔ እንጃ። ልጁ ደነገጠ፣ ደግሞም አዘነ። ጀማሉ ውሳኔውን ሰምቷል፣ ግን ለምን እንደሚጠይቀው አልገባውም። አጠገቡ ያለው ልጅ ምን ብሎ እንደሚያናግረው ቸግሮታል። ጀማሉ ለብቻው ማፍተምተም ጀመረ። ወደ ራሱ መለስ ሲል ነገሩን ወደ ኋላ ሄዶ ማስታወስ ጀመረ። ዛሬ ሰኔ 26 ማክሰኞ ነው። እስረኞቹን ወደ ፍርድ ቤት የሚያመላልሰው መኪና እስር ቤት ገብቶ ቦታው ላይ ቆሟል። ሹፌሩ ተቀይሯል። ጀማሉ መኪናውን አየ። መጨረሻውን ውሳኔ የሚሰማው በዚህ መኪና ተጉዞ ነው። ከርቸሌ ውስጥ የእስረኞች ዋናው መዝናኛ ስፖርት ነው። በተለይ እግር ኳስ ጊዜያቸውን በደንብ ያካትልላቸዋል። ግቢው ውስጥ የተለያዩ ክለቦች አሉ። ግስላ፣ ኒያላ፣ ንብ፣ ዋሊያ፣ ጥቁር አባይ፣ አውራሪስ ተብለው ተሰይመዋል። እነዚህ ቡድኖች ግቢ ውስጥ የጦፈ ውድድር ያደርጋሉ። የእስረኞቹ ዋናው መዝናኛ የቡድኖቹ ግጥሚያ ነው። ከፍተኛ ደጋፊ ያለው ንብ የተባለው ቡድን ነው። ነጭና ቀይ ቀለም ያለው ማሊያ ይለብሳሉ። ኒያላ ቀይ ማሊያ ያደርጋሉ። ቡድኑ ከኤርትራ በመጡ እስረኞች የሚደገፍ እንደሆነ ይነገርለታል። ውሬዛ አነስተኛ ደጋፊ ያለው ቡድን ነው። እዚህ ቡድን ውስጥ አፍቃሪ ደርግና በኢሃፓ ውስጥ አንጃ የነበሩ የተሰባሰቡበት ነው። የጥቁር አባይ ቡድን ነጭና ጥቁር ማሊያ ያጠልቃሉ። እነዚህ ቡድኖች ዓመታዊ ውድድር አላቸው። የዙርና የጥሎ ማለፍ ሻምፒዮና ያካሂዳሉ። በወቅቱ በርካታ ኳስ ተጫዋቾች የኢሃፓ አባላት ናቸው በሚል ከርቸሌ ተጠራቅመዋል። አብዛኞቹ ደግሞ ለትላልቅ ክለቦች የሚጫወቱ ናቸው። እነዚህ ተጫዋቾች ግቢ ውስጥ መኖር ውድድሩን ሞቅ አድርጎታል። ደግሞም የራሱ የከርቸሌ ምርት አለ። ይህ ስብስብ ደግሞ ኃይለኛ ነው። ትላልቅ ክለቦችን ከውጭ እየጠሩ ይጋጠማሉ። የከርቸሌ ምርት በሜዳ የሚችለው የለም፣ ሁሉንም መክቶ ይመልሳል። የዘንድሮው የውስጥ ውድድር ፉክክር ጠንካራ ነው። ይህን ውድድር የሚመሩት ዳኞች ታማኝና ቆራጦች ናቸው ተብሎ ይታመናል። ጀማሉ አሊ የእግር ኳስ ዳኝነት ኮርስ ወስዶ ውድድሩን ከሚመሩት ዳኞች አንዱ ነው። ሰሞኑን በጥሎ ማለፍ ፍጻሜ ግማሽ ከሚደረገው ግጥሚያ አንዱን በዳኝነት ይመራል። ጀማሉ እንደሚያጫውት የተነገረው ትናንት ጠዋት ነው። ሰኔ 25 ቀን ጀማሉ ሰሞኑን ስላለው ጨዋታ እያሰላሰለ ነው። ወደ ፍርድ ቤት ወደሚወስዳቸው መኪና ሊገቡ ነው። አራት አደገኛ ሰዎች ይገኛሉ። ሁለቱ መንግስቱን የከዱ ናቸው። አራተኛው ሰው ጀማሉ አሊ ነው። ከጀማሉ ጋር ኦፕሬሽን ውስጥ የተሳተፉትም አብረው ይገኛሉ። ሌሎቹ ፍርደኞች ያን ያህል ትኩረት ያገኙ አይደሉም። ወታደሩና ጀማሉ መኪናው በር ላይ ቆመው ያወራሉ። ቶሎ ገብተን ብንሄድ አይሻልም አለው። ዝናቡ እስኪያባራ ትንሽ እንቆያለን። ለምን? ይሄ የኛ ጉዳይ ነው። አንድ ጊዜ በዝናብ ፍርደኞቹን ይዞ የሄደው መኪና ሜክሲኮ ሊደርስ ሲል ተኩስ ተከፍቶበት እስረኛ የማስመለጥ ሙከራ ተደርጎ ነበር። ዝናብ ነበር፣ ጭጋግ አለው። መኪናው ጎማው ሲመታ ተንደርድሮ ከቆመ መኪና ጋር ተጋጨ። ተኩስ ተጣጣ። እስረኞች አመለጡ። የተወሰኑት ተመተው ተያዙ፣ ጥቂቶች ተገደሉ። በዝናብ ፍርደኞችን ይዞ መሄድ አይመከርም። አሁንም ዝናብ አለ፣ ግን ካፊያ ነው። አደገኞቹ በጥብቅ ተይዘው ወደ መኪናው ገቡ። ፍርድ ቤት ደረሱ። ጀማሉና አጠገቡ ያለው ሰው ያወራሉ። በአገር መክዳት ወንጀልና ሚስጥርን አሳልፈው በመስጠት የተጠረጠሩት ተክዘዋል። የሞት ፍርድ ይጠብቃቸዋል። የተባለውም እንደዚያው ነው። ጀማሉ አዘነላቸው። ወደ አንደኛው ተጠጋ። ጀማሉ አይዞህ አለው። ምናል አትዘን። ምን ያመጣሉ? ሞት እንደሆነ አይቀርም። ብቻ አይዞህ። ችግር የለውም። ለመሆኑ ያንተ እንዴት ነው? ቢያንስ 10 ወይም 15 ይባላል። ከመሞት ይሻላል። እድሜ ልክ ካሉኝ ግን አለቀልኝ። ይሄ መንግስት እድሜ የለውም፣ ይወድቃል። አትስጋ። ይሁን እስኪ። ወደ ፍርድ ቤት ገቡ። የጀማሉ አሊ ተራ ደረሰና የህጉ አንቀጽ ተደርድሮ ጥፋተኛ እንደሆነ ተገልጿል። ዳኛው የቅጣት ውሳኔው ላይ ደረሰ። ጀማሉ ጆሮው ቆመ፣ ልቡ ይመታል። 10 ዓመት 15 ዓመት ይግባኝ ይላሉ። ጀማሉ በዚህ መንገድ እያሰበ የዳኛውን ውሳኔ ይጠብቃል። ዳኛው ሁሉንም ዘረዘሩና ጀማሉ አሊ ሞት ተፈርዶብሃል አሉት። ጀማሉ አላመነም። ከሞት ጋር ዛሬ ፊት ለፊት ተገናኘ። የጠበቀውን አላገኘም። ጀማሉ በቆመበት ደንዝዟል። ለብቻው ሞት እያለ ያወራል። ሞት ይፈረድባቸዋል የተባሉት ሁለቱ ሰዎች በእስር ተቀጡ። ጀማሉ እየተንተባተበ ወደ ሶስቱም ዳኞች ትኩር ብሎ አየና ደህና ደሩ አላቸው። ምን ለማለት እንደፈለገም አልገባው። አፉ ላይ የመጣው ቃላት ይሄ ስለሆነ ነው። የፍርዱ ትርጉም ምን እንደሆነ የሚነግረው ይፈልጋል። ለጊዜው የተወሰነበትን ተቀበለ። ቤተሰቦቹን ምን ማለት እንዳለበት ግራ ገባው። ዳኛው ከውሳኔ በኋላ የፍርድ ቤቱን ትዕዛዝ ተናገሩ። አንደኛ ተከሳሽ ጀማሉ አሊ በጥንቃቄና በጽኑ እንዲጠበቅ ለወህኒ ቤቱ አዛዥ የፍርድ ቤቱ ትዕዛዝ ይድረሰው አሉ። Thank you.
ሐው ቆቅል ቆቅል ነሽ ነው። ንገሩኝ እናንተ ደባን የምትሉ ይሄ ነው ብላችሁ የሰው ልጅ ባህሉ ክፋቱን ጥፋቱን ባንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንፍሶ አንጓሉና ጥርስ አድርጋችሁ ንገሩኝ የሰው ልጅ ይሄ ነው ብላችሁ በሰፌድ ተንጓሉ ምርትና ክርዳዱ የሚለይ አይደለም አንደኛው ከአንዱ እንደስም አይደለም የሰው ልጅ ፍጥረቱ ተንጓሎ የሚለይ ገለባና ምርቱ ስንዴና እንክርዳድ ነው ባንድነት ታምሶ ምርቅና ፍትፍት ነው ባንድ ተለውሶ ተዋህዶ ያለ ባንድ አካል ባንድ አምሳል ፋትና ልማት የሰው ልጅ ይባላል። አንዳንድ ቀን ሲሆን ደስ ደስ ይለኛል በሆነው ባልሆነው ሳቅ ሳቅ ያሰኘኛል አላፊና አግዳሚው ዘመድ ይመስለኛል ላገኘሁት ሁሉ ደስ ያናግረኛል በእንዲህ ያለ ሰዓት ስለሰው ሳስብ ገር ሆኖ አየሁት የዋህ እንደርግብ ለመጽደቅ ምኞቱ ትግሙን አስብና ቅል ስራ ለመስራት ድካሙን አይና ቅዱስ ነው ቅዱስ ነው ብዬ እጠራዋለሁ የእግዚአብሔርም አምሳል መሆኑን አምናለሁ በደና ስብሃል አዋርድህ አትየው ከመላእክት በታች ቅዱስ የሰው ልጅ ነው የአንድ ሰው ልጆች ነን ሁላችን በምና አንደኛው ቢጠቁር አንደኛው ቢቀላ አንዱ ቢሆን ድሃ አንዱ ባለጸጋ ፕሬቪስ ነገር ነው ይህ የለውም ዋጋ የአንድ ሰው ልጆች ነን መዋደድ አለብን ይህ ነው ቁም ነገሩ መሻት የሌለብን አንዳንድ ቀን ሲሆን እንዲህ ደስ ይልሃል ደግሞስ በሌላ ቀን እንዴት ያረጋሃል አንዳንድ ቀን ደግሞ በጣም ይከፋኛል የህግ ሲናገሩኝ ይከፋኛል ሰላምታ ሲሰጡኝ ብትር ይቃጣኛል መሄጃ መሸሻ ስፍራ ይጠፋኛል ሰው የሚባል ነገር ላይ ነው ያስጠላኛል ሰው ምንድነው ይሄ ያልኩኝ እንደሆነ በተንኮል በክፋት ልቡ ይደነደነ ሲወዱት የማይወድ ሲያምኑት የሚከዳ ደስ ሚለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላማን መሳይ የሚወጣው ካፉ ልቡ ሲሰነጠቅ ብቅ ይላል ሸፈፉ ሰው ላይ ላይውን ሲያዩት ሞኝ በግ ይመስላል አጎዛው ሲገፈፍ ተኩላ ሆኖ ያርፋል እንደ በግ ሆኖ ነው ሰው የሚወለደው ካደገ በላይ ነው ተኩላ የሚሆነው ሰው ከናቱ ማጠን ሲወጣ ሲወለድ ህፃን ሆኖ ሳለ በግሩ ሳይራመድ መናገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ልርዳ ወንድሜንም ልውደድ ጠላቴንም ልቁዳ እንዲህ ያለ ሀሳብ ካንጎሉ የሚፈልቀው ሰው መዳሁን ትቶ መሄድ ሲጀምር ነው ራቁት ሆኖ ነው ሰው የሚወለደው ካደገ በላይ ነው ክፋት የሚለብሰው ሰው ካደገ ሲያዩት ተኩላዋን ይመስላል ህፃን ሆኖ ሳለ باج هونو يجنال تناقصو ليالتناو ثوالتو بسو لجمكات كل فكر زارود أفتو يهدار بشتا فترة نمت فجو ونفان راس متعات سون مسجد جلو يسو لجكونو سون يتعرسو يسو لج انت سو ما نمت ألات يلو سندونو أبابنو يميلو توشتنو دقم هنا كفو بيتألام بيودو ودا جمت ألاتهم لسو لج ياو سونو عبرو يسو لجوت بسلام عينورم دقموم لي بتا مثل بات عيشلوم من بيتلالقو من بايواددو سو يالا سو عيهون وديتم بيهدو سو عنداكال هونو ولت مدوار علو أكاني النار روح كفو النار دقنو نجرني عطارتا كفات دقنفو عطاز برعركو كاننا لليفو فات تألمانو عمسالات المت يكأن برهان نو دق موم دق دنت سون دي جونال كأن الناج اللما لان داكال هولت ملك يتم مال تسمى ني نقرهان لو يهو تسمان له عن داكال هولت ملك هونو تايوان له عن داكال هولت ملك بيهون عن نو الدم قن يهون نقر كبتوائي لو الدم نعم من فلقو سو كفاتوك أرثو مارو كساففو بدم بتليتو ريتو من ريتو ودزيا تتتو وللان ديهون نو تتأمقو تتأرثو أهون جنا قبان اني مفلقو اني يسو لجن انديهون يملو يال هونون النا يما هونون نو بفلق بالفلق قم نجرم يلو يسو لجن دهون ريت النا مارنو شاو يمي فلقو لهون يمي منيو يال هونون النا يما هونون نو يهونون نجر صف الصوم عيو الدم يما هونونم بلا فاقنم لفلفان لفلفان فريكان طوانهن لزار يوريعتن عزمرا يفيهن بالمهننا بمهن مكاكل سوايش شاقرو على تلك قدل يمايهونو نجر من قزيم ايهونم يهونوم نجر تطفاي اللوتم اوكو عالمتالون يهلا ملوت بكن تو سايدكم تاو عرفويك امتا
ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጧት ከአንድ እስከ 3 እንዲሁም ከሰዓት በኋላ 7 እስከ 9 ሰዓት በድጋሚ እናስተማለን። ደህና እምሹ።
Thank you.